ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ መጋቢት 13 2011 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና
ጤና ይስጥልን እኔም ቆንጂት ታዬ ነኝ። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን አድምጡ።
በኢትዮጵያ እየተካሄደ ላለው ለውጥ መሳካት ምሁራን የበኩላቸውን እንዲያደርጉ ፕሬዚደንት ሳህለ ወርቅ ዘውዴ ጥሪ አቀረቡ።
በመወያየት በመደራደር ማስረጃና መረጃ በማቅረብ በምክንያታዊነታቸው ነገሮችን በመተንተን የሚያምንና የሚያሳምን ማህበረሰብ መፍጠር ይኖርብናል።
ዘገባውን በምሽቱ አብይ ርዕስ ይዘነዋል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
በኢትዮጵያ እየተካሄደ ላለው ለውጥ መሳካት ምሁራን የበኩላቸውን እንዲያደርጉ ፕሬዚደንት ሳህለ ወርቅ ዘውዴ ጥሪ አቅርበዋል። ጉዟችን በስሜት ሳይሆን በእውቀት እንዲመራ ማስቻል አለባችሁ ብለዋል ፕሬዚደንቷ። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የመጡበትን አንደኛ ዓመት መነሻ ያደረገ የፓነል ውይይት በሸራተን አዲስ ተጀምሯል። የተገኙትን ውጤቶች የዘረዘሩ ጽሑፍ አቅራቢዎችና ተሳታፊዎች ይህ መድረክ ራሱ የዛሬ ዓመት የሚቻል አልነበረም ብለዋል። ይህንን ዝርዝሩን የያዘ ዘገባ ቀደም ሲል እንዳልነው በአብይ ርዕስ ይቀርባል።
በሱሉልታ ከተማ ቤት ሰርተው የሚኖሩ የከተማ አስተዳደሩ ቤታቸው በአንድ ሳምንት ውስጥ እንደሚፈርስ አስጠንቅቆ ይፈርሳሉ ያላቸው ቤቶች ላይ የቀለም ምልክት ማድረጉን ገለጹ። የኦሮሚያ ብሔራዊ ክልላዊ መንግሥት በበኩሉ ሥራው ሕግን የማስከበር በመሆኑ ሕጋዊ ሰነድና ማስረጃ ያላቸው ባለ ይዞታዎች ማስረጃቸውን ማቅረብ ይችላሉ ብሏል። በመጽሔት ዝርዝር አድርገን እናየዋለን።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ባለፈው ሳምንት ሶስት የደቡባዊ አፍሪካ ሀገሮችን መጥቶ ሕይወት ያጠፋውና ብዙ ውድመት ያስከተለው ከባድ ዝናብ የጫነ አውሎ ንፋስ ሳይክሎን ኢዳይ የሚባለው በዚያ የሞቱት ሰዎች ቁጥር ከመንግስታቱ በተሰጡት አሃዞች መሰረት በሞዛምቢክ 242፣ ዚምባብዌ 139 እና ማላዊ ላይ ደግሞ 56 እንደደረሱ የተባበሩት መንግስታት ድርጅት አመልክቷል። አሁንም ያልተገኙ ብዛት ያላቸው ሰዎች ስላሉ ቁጥሩ ሊጨምር እንደሚችል ስጋት አለ። ቀይ መስቀል በዝናባማው አውሎ ንፋስ ከባድ ውድመት ከደረሰባቸው ስፍራዎች አንዷ ወደ ሆነችው ወደ ሞዛምቢኳ የጠረፍ ከተማ ቤራ ሁለት ግዙፍ የአጣዳፊ እርዳታ ጭነቶችን እንደሚልክ አስታውቋል። የአፍሪካ ህብረት ለሶስቱ ሀገሮች መርጃ የሚውል 350,000 ዶላር መለገሱ ታውቋል። የአውሮፓ ህብረት የመጀመሪያው የሆነውን 4,000,000 ዶላር ሰጥቷል። እንግሊዝና የተባበሩት አረብ ኤሚሬቶችም ሊረዱ ቃል ገብተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የእርዳታ ጥረቶቹን ከአጋሮቻችን ጋር ሆነን እየደገፍን ነን ሲል አስታውቋል። ይህ በዚህ እንዳለ የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም ቃል አቀባይ ሃርቪ ሃርቭሴል ስለደረሰው ጉዳት መጠን ጄኔቫ ላይ ለጋዜጠኞች ገለጻ አድርገው ነበር።
1.7 million people were on the path of the cyclone.
ሞዛምቢክ ብቻ ዝናባማው አውሎ ንፋሱ ያለፈበት መንገድ የአንድ ሚሊዮን 700,000 ሰው መኖሪያ እንደሆነ አውቀናል። በሞዛምቢክ ብቻ ይሄ በሳተላይት መረጃ የተደገፈ አሃዝ ነው። የዓለም የምግብ ፕሮግራም ገምግሞታል። የሀገሪቱ መንግሥት 600,000 ሰው ተጎድቷል ነው ያለው።
አሃዙ መጨመሩ አይቀርም ሲሉ ቃል አቀባዩ ስጋታቸውን አክለው ገልጸዋል።
እስራኤል በ1967ቱ ጦርነት በአውሮፓ የዘመን አቆጣጠር ከሶሪያ በወሰደችው አጨቃጫቂው የጎላን ኮረብታ ላይ ያላትን ሉዓላዊ ባለቤትነት ዩናይትድ ስቴትስ ማክበር አለባት ሲሉ ፕሬዚደንት ዶናልድ ትራምፕ ትናንት ድንገተኛ የፖሊሲ ለውጥ አድርገዋል። ሚስተር ትራምፕ ይህን ያስታወቁት በእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የታጀቡት የአሜሪካው የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በኢየሩሳሌም ምዕራባዊ ግንቡን በጎበኙበት ዕለት ነው። አንድ የዩናይትድ ስቴትስ ከፍተኛ ዲፕሎማት ይህን አካባቢ ጎብኝቶ አሜሪካ ለእስራኤልና ለናታንያሁ ያላትን ድጋፍ ማሳየቷ ያልተጠበቀ እርምጃ ነው ተብሏል። የሲንዲ ሳይን ዘገባ አለ፣ ሰለሞን ክፍሌ ያቀርበዋል።
ከፍተኛ የዩናይትድ ስቴትስና የእስራኤል ባለስልጣናት የዩናይትድ ስቴትስ ከፍተኛ ባለስልጣናት ላለፉት በርካታ 10 ዓመታት ከእስራኤል መሪዎች ጋር በአንድነት ሳይጎበኙ የቆዩት ኢየሩሳሌም የማናት በሚለው ጥያቄ ላይ ገለልተኛ አቋም ያላቸው መሆኑን ለማሳየት እንደነበር ይታወቃል። የውጭ ጉዳይ ሚኒስትር ማይክ ፖምፔዮን ጉብኝት ተከትሎ ፕሬዚደንት ዶናልድ ትራምፕ በትዊተር መልእክታቸው ዩናይትድ ስቴትስ ከ52 ዓመታት በኋላ እስራኤል በ1967ቱ ጦርነት በያዘችው አጨቃጫቂው የጎላን ኮረብታ ላይ ያላትን ሉዓላዊ ባለቤትነት የማክበር ጊዜው አሁን ነው ብለዋል። እስራኤል ከሶሪያ ወደ ሰሜን ግዛቷ የሚያሳየውን የጎላን ኮረብታ የያዘችው በስድስቱ ቀን ጦርነት ላይ ሲሆን ያን ስትራቴጂያዊ ተራራ እንደ ራሷ ግዛት የያዘችው ደግሞ እንደ አውሮፓውያን ዘመን አቆጣጠር በ1981 ዓ.ም ነው። ሶሪያ ከእስራኤል ጋር ወደፊት ለሚደረጉ ማናቸውም የሰላም ንግግሮች መሠረት በማድረግ ግዛቷ እንዲመለስላት ጠይቃለች። ኔታንያሁ ፕሬዚደንት ትራምፕን ለወሰዱት እርምጃ ስልክ ደውለው ማነጋገራቸውን ገልጸዋል።
ዳግም ሌላ እርምጃ ወሰዱ። ቀደም ሲል ኢየሩሳሌም የእስራኤል ዋና ከተማ ለመሆኗ ዕውቅና ሰጥተው የዩናይት ስቴትስን ኤምባሲ ወደዚያ ያዛወሩ፣ ቀጥለው ከኢራን ጋር ከነበረው አጥፊ የኒውክሌር ስምምነት ወጡና በቴሄራን ላይ እንደገና ማዕቀብ ጣሉ። አሁን ደግሞ ከበፊቶቹ ያልተናነሰ ጠቃሚ ተግባር ከወኑ፣ ያም እስራኤል በጎላን ኮረብታ ላይ ላላት ሉዓላዊ ባለቤትነት ዕውቅና መስጠታቸው ነው።
ዩናይትድ ስቴትስ ከእስራኤል ጎን ትቆማለች ብለዋል ውጭ ጉዳይ ሚኒስትር ማይክ ፖምፔዮ በበኩላቸው።
ፕሬዚዳንት ትራምፕ በዚህ ጠቃሚ ስፍራ ላይ ዛሬ ማታ ውሳኔ አስተላልፈዋል። ያም እስራኤል በግዛቱ ላይ ሉዓላዊ ባለቤትነት ያላት ለመሆኑ ዕውቅና መስጠት ተገቢ መሆኑን ነው።
የኔታንያሁ መንግሥት ጠቅላይ ሚኒስትሩ በሙስና ወንጀል እየተመረመሩ ባሉበት በአሁኑ ወቅት ከባድ ምርጫ ከፊቱ ይጠብቀዋል። ጉቦ መቀበል፣ ማጭበርበርና እምነት ማጉደል በኔታንያሁ ላይ ከቀረቡባቸው ክሶች ይጠቀሳሉ። እናም የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ማይክ ፖምፔዮ በአሁኑ ሰዓት ያደረጉት ይህ ጉብኝት ኔታንያሁን ከእነዚህ ውስብስብ ችግሮች ለማውጣት ይመስላል ሲሉ አንዳንድ ተንታኞች ይናገራሉ።
ፕሬዚደንት ትራምፕ ዩናይትድ ስቴትስ የጎላን ኮረብቶችን የእስራኤል ይዞታ መሆን እውቅና ትሰጣለች ማለታቸው ከዓለም መሪዎች ነቀፋ አስከትሏል። የሶሪያ የውጭ ጉዳይ ሚኒስቴር፣ የቱርኩ ፕሬዚደንት ሬቼፕ ታይብ ኤርዶዋን፣ የአረብ ማህበር መሪ አህመድ አቡል ጌት፣ የግብጽ እንዲሁም የኢራን የውጭ ጉዳይ ሚኒስቴሮች ነቀፋቸውን አሰምተዋል። የአውሮፓ ህብረት የህብረታችን ፖሊሲ ከቶም አልተቀየረ፣ እስራኤል የአጨቃጫቂው ስፍራ ሉዓላዊ ባለቤትነቷን እኛ እናውቅም ብሏል። የሰላጤው ሀገሮች የትብብር ምክር ቤትም እንደዚሁ ነቀፌታ አሰምቷል። ከሩሲያ የክሬምሊን ቤተ መንግስት ቃል አቀባይ ትራምፕ የእስራኤል ሉዓላዊነት ጥሪያቸው ከጥሪነት ባለፈ ተግባራዊ እንደማይሆን ሩሲያ ተስፋ ታደርጋለች ማለታቸው ተጠቅሷል።
ዩናይትድ ስቴትስ በኮንጎ ዲሞክራሲያዊት ሪፐብሊክ 3 ከፍተኛ ባለሥልጣናት ላይ ማዕቀብ ጣለች። እርምጃው የተወሰደው ለረጅም ጊዜ ሲጓተት ከቆየው ፕሬዚደንታዊ ምርጫ ጋር የተያያዘ የሙስና አድራጎት ፈጽመዋል ተብለው ነው። ሦስቱም የብሔራዊው ምርጫ ኮሚሽን ከፍተኛ ባለሥልጣናት ሲሆኑ ዲሞክራሲያዊ ምርጫዎች ወቅቱን ጠብቀው እንዲፈጸሙ ለማድረግ ተመድቦ የነበረ ገንዘብ መዝብረዋል ተብለው ተወንጅለዋል።
ኒውዚላንድ ውስጥ ባለፈው ሳምንት አርብ መስጊዶች ውስጥ በደረሰ የጅምላ ጥቃት ከተገደሉት 50 ሰዎች መካከል የ26ቱ የቀብር ስነ ስርዓት ዛሬ በሺዎች የተቆጠሩ ለቀስተኞች በተገኙበት ተፈጽሟል። ዛሬ ቀብራቸው ከተፈጸመው መካከል አንዱ የ3 ዓመት ሕፃን መሆኑ ታውቋል። ክራይስት ቸርች ከተማ ውስጥ ከሚገኘው ጥቃቱ ከተፈጸመበት መስጊድ ባሻገር በሚገኝ መስክ ላይ በተከናወነው የጸሎት ስነ ስርዓት ኢማም ጀሚል ፎዳ በሺዎች ለተቆጠረው ለቀስተኛ ሲናገሩ ልባችን ተሰበረ እንጂ እኛ አልተሰበርንም፣ ጥላቻ ይወገዳል፣ በፍቅርም እንከፈላለን ብለዋል። ከነፍሰ ገዳዩ ሊያድኑን በራቸውን የከፈቱልንን፣ መኪናዎቻቸውን እያቆሙ ሊረዱን የመጡትን ጎረቤቶቻችንን እናመሰግናለን ሲሉም አክለዋል ኢማሙ። የኒውዚላንዷን ጠቅላይ ሚኒስትር ጃሲንዳ አርደንንም ቤተሰቦቻችንን እቅፍ በማድረጎ በመከናነብም ስላከበሩን ብለው ያመሰገኗቸው ኢማሙ የጠቅላይ ሚኒስትሯ አመራር ለዓለም ትምህርት ሊሆን ይገባል ሲሉ አክለዋል። ዛሬ አርብ በመላዋ ኒውዚላንድ ሴቶች በመከናነብ ለሙስሊሙ ማህበረሰብ ያላቸውን ድጋፍና ክብር ሲገልጹ ውለዋል። በጸሎት ስነ ስርዓቱ ጥበቃ ላይ የነበሩ ሴት ፖሊሶች ጭምር ተከናንበው እና በመለዩ ልብሳቸው ላይ ቀይ ጽጌረዳ ሰክተው እንደነበረ ሮይተርስ ዘግቧል።
ሰሜናዊ አፍጋኒስታን ውስጥ በታሊባን ላይ ዛሬ የጋራ ጥቃት ሲከፈት ሁለት አሜሪካውያን ወታደሮችና አንድ አፍጋናዊ አጋራቸው መገደላቸውን ባለሥልጣናት ገለጹ። ታጣቂው ቡድን ጥቃቱ የደረሰው በሁከት በሚታመሰው ኩንዱዝ ክፍለ አገር ዋና ከተማ ዙሪያ በቡድኑ እጅ ባሉ አካባቢዎች እንደሆነ አመልክቷል። የዜናው ሰዓት አበቃ።
አድማጮች፣ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ1240 በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም ፌስቡክ ላይቭ ላይ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፈው የአርብ መጋቢት 13 ምሽት ፕሮግራማችን ነው።
የናይል ሳትን ችግር ለማስወገድ ባለሥልጣናትና ባለሙያዎች አሁንም እየሰሩ ናቸው። ሥራው እንደ ተጠናቀቀ እናሳውቃለን። የተከበራችሁ አድማጮች፣ ዋሽንግተን ዲሲ የሚገኘው ዓለም አቀፍ ትብብር ለኢትዮጵያውያን መብት የሚባለው የጋራ ግብረ ኃይል ሰሞኑን ለጌዴኦ ተፈናቃዮች እርዳታ አሰባስቧል።
በዚህ ደረጃ ሕዝቡ ይንቀሳቀሳል የሚል ግምት አልነበረኝም እና ከዳር ዳር ሁሉም ሰው ምላሽ የሰጠበት በእውነት በፍቅር በህብረት መቆም ሲቻል ውጤቱ ምን እንደሚመስል ያሳየንበት ነው። ካሁን ባለኝ የመጨረሻው መረጃዬ 1,250,000 የአሜሪካን ዶላር ተሰብስቧል።
የግብረ ኃይሉ ሊቀመንበር አርቲስት ታማኝ በየነን ድምፅ ነው የሰማችሁት። በኢትዮጵያ የወቅቱ ሁኔታ ላይ ማወያይተነዋል። በምሽቱ ዝግጅታችን ይቀርባል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በኢትዮጵያ እየተካሄደ ላለው ለውጥ መሳካት ምሁራን የበኩላቸውን እንዲያደርጉ ፕሬዚደንት ሳህለ ወርቅ ዘውዴ ጥሪ አቅርበዋል። ጉዟችን በስሜት ሳይሆን በእውቀት እንዲመራ ማስቻል አለባችሁ ብለዋል ፕሬዚደንቷ። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የመጡበትን አንደኛ ዓመት መነሻ ያደረገ የፓነል ውይይት በሸራተን አዲስ ተጀምሯል። የተገኙትን ውጤቶች የዘረዘሩ ጽሑፍ አቅራቢዎችና ተሳታፊዎች ይህ መድረክ ራሱ የዛሬ ዓመት የሚቻል አልነበረም ብለዋል። እስክንድር ፍሬው ዝርዝሩን ይዟል።
በጠቅላይ ሚኒስትሩ የአንድ ዓመት ጉዞ ላይ ትናንት የጀመርነውን እንቀጥላለን። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን መምራት ከጀመሩ እነሆ አንድ ዓመት ሊሞላቸው ነው። ይህንን አስመልክቶ ጽህፈት ቤታቸው ያዘጋጀው የፓናል ውይይትም ነው ዛሬ በሸራተን አዲስ የተጀመረው። መድረኩን በንግግር የከፈቱት የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ በተለይ ለምሁራን ጥሪ አቅርበዋል። አራት አይነት አስተዋጽኦዎች ማድረግ እንዳለባቸው ነው ያብራሩት። አገሪቱ የምትጓዝበትን መንገድ ማሳየት እንዳለባቸው ወይም አብርሆት እንዲኖር መስራት እንዳለባቸው ነው እንደ መጀመሪያ ነጥብ የጠቀሱት። ሁለተኛ ሲሉ የጠቀሱት ደግሞ የሐሳብ ልዕልና እንዲኖር ማድረግን ነው። የጉልበት ዘመን ሊያበቃ ይገባል በሚል ፕሬዝዳንቷ ቀሪዎቹንም ዘርዝረዋል።
የውይይት ባህል ማስለመድ ነው። በመከራከር፣ በመወያየት፣ በመደራደር ማስረጃና መረጃ በማቅረብ በምክንያታዊነታቸው ነገሮችን በመተንተን የሚያምንና የሚያሳምን ማህበረሰብ መፍጠር ይኖርብናል። ከነውጥ አደባባይ የሐሳብ መድረክን የሚመርጥ ከሐሜት ግልጽነትን፣ ከሴራ ፊት ለፊት መጋፈጥን የሚመርጥ ማህበረሰብን ማዳበር ይኖርብናል። አራተኛው ሂስ የማቅረብን ጥበብ ማስለመድ ነው። መንግስት፣ የፖለቲካ ፓርቲዎች፣ ቡድኖች፣ ተቋማት፣ ልሂቃን፣ ማህበረሰቦች ወዘተ የሚሰሯቸውን ስህተቶችና ጥፋቶች፣ የሚገጥሟቸውን ድክመቶችን፣ ጉድለቶችን አንጥሮና አበጥሮ ለማሳየት የሚያስችለን የሂስ ባህል ማስለመድ ይገባናል።
የኢትዮጵያ የዲሞክራሲ ጉዞ ታሪካዊ ዳራና ወቅታዊ ተግዳሮት በሚል ርዕስ ገለጻ ያደረጉ ምሁራንም በአገሪቱ የተጀመረውን ለውጥ የአንድ ዓመት ጉዞ ዳሰዋል። የፖለቲካ ሳይንስ ተመራማሪና መምህር ዶክተር ሰሚር ዮሱፍ የአሁኑ ለውጥ የመጣው ማህበራዊ ኃይል በመነሳሳቱ መሆኑን ጠቁመዋል። አሁን በአገሪቱ ያለው መንግስት መራሽ ለውጥ መሆኑን በማስተዋወስም የቀጨጨ ሲቪክ ማህበረሰብ ከመኖሩ ጋር እንደ አንድ ተግዳሮት ሊቆጠር እንደሚችል ተናግረዋል። በራሱ በመንግስት ውስጥ ያለው የውስጣዊ ወጥነት ክፍተትም ሌላው ተግዳሮት መሆኑን የጠቀሱት ዶክተር ሰሚር ተግዳሮት ሲሉ የጠቀሱት ሌላው ነጥብ ያለፈው 27 ዓመት ውርስ ነው። ለ27 ዓመታት የቆየው አምባገነን መንግስት ውርስ በራሱ ችግር እየፈጠረ መሆኑን ያብራሩት
አምባገነናዊ ውርስ አገራት ችግር ሲያካሂዱ ያለፈ ታሪካቸው አወላልቀው ይተው ያለፈ ታሪካቸው አብሯቸው ለተወሰነ ጊዜ ይቋዝ። ስለዚህ አሁን እናያቸው የብሔር ግጭቶች የፓርቲና የሀገረ መንግስት መጣመር ሌሎች የተለያዩ ተግዳሮቶች ባለፉት ዘመናት ያሳለፍናቸው ታሪካችን፣ በተለይ ደግሞ በቅርብ ጊዜ 27 ዓመት ያሳለፍ አምባገነን ስርዓት ታሪካችን ጥላውን እያጠላብን በአሁኑ ሰዓት እንደሆነ የምናይበት ሌላ መስክ ይሆናል እያስባል።
በኢትዮጵያ ለ27 ዓመታት የቆየው አምባገነን መንግስት በተቃርኖዎች የተሞላ እንደነበርም ዶክተር ሰሚር አብራርተዋል።
አንደኛ ዴሞክራሲን በሰፊው የሚሰብክ ስርዓት ነበር፣ በተግባር ላይ ግን የለበትም። የብሔር ብሔረሰቦችን መብት በሰፊው የሚያውጅ ስርዓት ነበረ፣ በተግባር ላይ እጅግ የተማከለ ሴንትራላይዝድ የሆነ ስርዓት ነበረ። በሬቶሪክ ደረጃ እድገትና ለውጥን ልማትን እጅግ የሚሰብክ ስርዓት ነበረ፣ በተግባር ላይ ግን የሀብት ስርጭት ላይ ከፍተኛ ልዩነት ያስከተለ መዋቅር የዘረጋ ስርዓትም ነበር። ስለዚህ በተቃርኖች የተሞላ ስርዓት በመሆኑ ቅሬታዎችን ኢንቴንሲፋይ ያደረገ ኮምፕሊኬትድ ያደረገ ስርዓት ነበር የተወለደው። ስለዚህ ይሄ የቅራኔ መዋቅራዊ መንስኤ ያደርግልን ነው ስለው ይችላል።
ምሁሩ በዚሁ ማብራሪያቸው ተቃርኖ ሲሉ የገለጹትን ይህንን ነጥብ ጨምሮ ለውጥ እንዲመጣ ያደረጉትን ሁኔታዎች ዘርዝረዋል። የዛሬው መድረክ በመቶዎች የሚቆጠሩ ሰዎች የተጋበዙበት፣ ከሁለተኛ ደረጃ ትምህርት ቤት ተማሪዎች እስከ አንጋፋ ምሁራን ድረስ የተገኙበት ነው። የአሜሪካ ድምፅ ያነጋገራቸው አብዛኛዎቹ ተሳታፊዎች የዶክተር አብይ የአንድ ዓመት ጉዞ ተስፋ ሰጪ ተግባራት የተከናወኑበትና ስኬታማ መሆኑን ያምናሉ። ከራዲካል አካዳሚ ትምህርት ቤት የመጣው የ12ኛ ክፍል ተማሪ ቅዱስ ዮሴፍ ከነዚህ አንዱ ነው።
በፓርቲ ደረጃ ለጣል መጣም ቅድም እንደተባለው ራሱ ያለው ነው ኢህአዴግ ነው። ነገር ግን ፍሪደም ኦፍ ስፒች ምን ነው በትልቁ ሊታይ የሚችለው ከአንድ ዓመት በፊት ይሄ መድረክ ሊዘጋጅ አይችልም ነበረ። ከአንድ ዓመት በፊት እኔም ይህን ቃለ መጠይቅ ለመስጠት ልፈራ እችል ነበር ማለት ነው። እና በፍሪደም ኦፍ ስፒች ደረጃ ትልቅ ለውጥ መጥቷል ብዬ አስባለሁ፣ ሀሳብን በነጻነት የመግለጽ ላይ ማለት ነው። ያው በአብዛኛው እስካሁን ያየነው ለውጥ ይሄን ነው። በእርግጥ ወደፊት ደግሞ የበለጡ ለውጦች እናያለን። ምክንያቱም አሁን ፓርላማ ውስጥም የመሳሰሉት ነገሮች ያው ስቲል ተመሳሳይ ነው። ነገር ግን አሁን በበለጠ ፍሪደም ኦፍ ስፒች ነው የመጣው ለውጥ ብዬ አስባለሁ።
ወደ አንቺ ልምጣ። ስምሽን እና ከየት ትምህርት ቤት እንደመጣሽ ነገር
ስሜ ሩት ኃይሉ እባላለሁ። የመጣሁት ከካቴድራል ስኩል።
ስንት ክፍል ተማሪ ነች? ስንተኛ ነው የወጣሽው? እንግዲህ የተመረጣችሁበትን መስፈረት ለማወቅ ነው። በዛው
11ኛ ክፍል ተማሪ ነኝ። የወጣሁት ከባች አንደኛ ነው። ዘ ሃይስት አቨሬጅ ፍሮም ኦል ስቱደንትስ ከሁሉም ከ11ኛ ክፍል ተማሪዎች እንዳለ ሃይስት አቨሬጅ የምጠሳ ነው።
ስለዚህ ከ11ኛ ኤ ቢ ሲ ምናምን ከነሱ ሁሉ ማለት ነው?
አዎ፣ ከሁሉም ከሶስቱም ክላስ አቨሬጅ ሃይስት የሆነ።
እስቲ ለእሱ የጠየቅኩትን ጥያቄ ላስቀድም እና ወይም ጠቅለል ካላስተያየትሽ ልነሳ እና ከዚህ መድረክ ምን ተማርሽ? አንቺ ምን አልሽ ቁጭ ብለሽ ስለ ኢትዮጵያ ፖለቲካ? ይሄ ሁሉ ሀሳብ ሲንሸራሽ ጽሁፎችም ቀርበዋል እንግዲህ ጥያቄዎችም ነበሩ። ምን ግንዛቤ ያገኘሽ ከሱ ልነሳ?
ከግንዛቤ አንጻር መንግስት ብቻ አይደለም፣ ሁላችንም እንደ ወጣትም እንደ ተማሪም እንደ ሴትም ከሆነ ሁሉም መስራት ያለበት ነገር ነው። በሁሉም ስራ መስፈርት ያሉትም መስራት አለባቸው እና ይሄ ችግር አሁን መቀረፍ የሚችለው
ምን ማለት ችግር ማለት እንግዲህ አገሪቱ ውስጥ ያሉ የፖለቲካ ችግሮች ያሉ ግጭቶች እነሱ ማለት ይችላል።
እነሱ መቀረፍ የሚችሉት በመነጋገር ነው እንጂ እንዲሁ በጥል ወይም በመጠላላት ነው የሚሆን ነገር አይደለም። አንድ ላይ ቁጭ ብለን አውርተን የትኛው ለሀገራችን ይሻላል በመወሰን ነው እንጂ በሌላ ነገር ቢሆን የሚያስነኝ።
ሌላ ጥያቄ፣ ተመሳሳይ ጥያቄ ነው የምጠይቅሽ። እሱን እንደጠየቅኩት ዶክተር አብይ አህመድ ወደ ስልጣን ከመጡ አሁን የኢትዮጵያ ጠቅላይ ሚኒስትር ከሆኑ አንድ ዓመት ይሞላቸዋል። መጋቢት 24 ቀን አንድ ዓመት ይሞላቸዋል። የማክሰኞ ሳምንት ይመስለኛል። ምን ለውጥ ታየ በኢትዮጵያ ውስጥ? ምንድነው? ምን አስገኙ ዶክተር አብይ በአንድ ዓመት ውስጥ?
አንዱም ብሎታል እሱ ፍሪ ስፒች ነው። በከተማ አንጻር ብቻ ሳይሆን በትምህርት ቤትም በጣም እንሰራበታለን። ይሄ ኮንቨርሴሽኖች እንደዚህ በፖለቲካ አንጻር የምናወራቸው በእኛም አለ፣ በእኛ እድሜ ያሉትም ያወሩታል፣ በነጻነትም ያወሩት እና ሌላ ነገር ደግሞ የኤርትራና ኢትዮጵያ ማታረቅ ሁለቱ ሲኖዶሶችን አንድ ላይ በማድረግ በጣም ብዙ ስራ ይሰራ ይመስለኛል።
በዛሬው መድረክ ላይ የተለያዩ ምሁራንና ታዋቂ ሰዎች ጽሁፎች አቅርበዋል። ሰፋ ያለ ውይይትም ተካሂዷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የተከበራችሁ አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
የአዲስ አበባ ምክትል ከንቲባ ሹመት የነዋሪው ውክልና የለውም፣ ሕጋዊ አይደለም በሚል የሚነሱ የተሳሳቱ አስተሳሰቦች ምንም አይነት ሕጋዊ መሰረት የላቸውም ሲል የአዲስ አበባ ከተማ ምክር ቤት ጽሕፈት ቤት ትናንት ባወጣው መግለጫ አስታውቋል። ግርማቸው ከበደ ዝርዝሩን ይዟል።
ሀገራችን ኢትዮጵያ 76 ብሔር ብሔረሰቦችና ህዝቦች የሚኖሩባት ታላቅ አገር ነች። የህዝባችን አብሮ የመኖር እሴትም የሰው ልጆች መደበኛ ማህበራዊ ግንኙነትን ተሻግሮ በደም ዝምድና ተጋምዶ በባህል ተሳስሮ ሳይለያይ ተቆራኝቷል በሚል የሚጀምረው የአዲስ አበባ ከተማ ምክር ቤት የጽሑፍ መግለጫ በተለይም ባለፉት 3 ዓመታት በሀገሪቱ የተለያዩ ቦታዎች የተነሱት የፍትህ፣ የዴሞክራሲ፣ የመልካም አስተዳደር፣ የሰብአዊ መብትና ሌሎች መሰረታዊ ጥያቄዎች ምክንያት በሀገሪቱ ለውጥ እንዲመጣ አድርጓልም ብሏል። የአዲስ አበባን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ችግሮችን ለመፍታት ከፍተኛ እንቅስቃሴ በማካሄድ ውጤታማ ስራዎች መከናወናቸው የከተማው ነዋሪ የሚመሰክረው ሀቅ ነው ያለው መግለጫው ከምክር ቤቱ የምርጫ ዘመን ጋር ተያይዞ ለሚነሱ ጥያቄዎች በሚልም ማብራሪያ ሰጥቷል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ የህዝብ ተወካዮች ምክር ቤት መካሄድ የነበረበትን የአዲስ አበባ ከተማ ምርጫ እንዲራዘም በወሰነው መሰረትና እንዲሁም ሰኔ 30 ቀን 2010 ዓ.ም የከተማውን አስተዳደር ቻርተር ለማሻሻል በወጣው አዋጅ መሰረት የህዝብ ተወካዮች ምክር ቤት የምርጫ ጊዜ እንዲራዘም የወሰነና ምርጫ ተደርጎ በምርጫው መሰረት አዲስ አስተዳደር እስኪደራጅ ድረስ በስራ ላይ ያለው ምክር ቤቱና አጠቃላይ የከተማው አስተዳደሩ በነበረበት ሁኔታ ይቀጥላል በሚል በደነገገው መሰረት ህጋዊ እውቅና አግኝቶ የቀጠለ አስተዳደር እንደሆነ ሊታወቅ ይገባል ብሏል ጋዜጣዊ መግለጫ መግለጫው በማብራሪያው። በተሻሻለው አዋጅ አንቀጽ 3 ስር ምክትል ከንቲባው ከምክር ቤቱ አባላት ውስጥ ወይም የምክር ቤት አባላት ውጭ የሚሾም ሆኖ የስራ ዘመኑ የምክር ቤቱ የስራ ዘመን ይሆናል ተብሎ በተደነገገው መሰረት የከተማው ምክር ቤት ሐምሌ 10 ቀን 2010 ዓ.ም ባካሄደው ስብሰባ የከተማውን ምክትል ከንቲባ ሹመት በወቅቱ በተገኙት ምክር ቤት አባላት ሙሉ ድምፅ ማጽደቁን መግለጫው አስታውሷል። ስለሆነም የከተማውን ምክትል ከንቲባ ሹመት የነዋሪው ውክልና የለውም፣ ህጋዊም አይደለም በሚል የሚነሱ የተሳሳቱ አስተሳሰቦች ምንም አይነት ህጋዊ መሰረት የሌላቸውና በስሜት ብቻ የሚንጸባረቁ እንዲሁም በህዝብ ተወካዮች ምክር ቤት የወጣውን አዋጅ ቁጥር 1094/2010 ዓ.ም የሚጻረርና ህገ ወጥ እንደሆነ ሁሉም የከተማችን ነዋሪ ሊረዳው ይገባል ሲልም አሳስቧል። የከተማዋ ምክር ቤት በጽሁፍ ባወጣው ጋዜጣዊ መግለጫ የአዲስ አበባ ከተማ ምክር ቤት ጽህፈት ቤት ባወጣው መግለጫ የከተማው ነዋሪ ከጎኔ ሊቆሙ ይገባቸዋል ባላቸው ጉዳዮች ላይ ማብራሪያም ሰጥቷል። ህዝብን ከህዝብ የሚያጋጩ፣ ከአንድነት ይልቅ ልዩነትን የሚያራግቡ፣ በህጋዊ መንገድ በተመረጠው አስተዳደር ላይ አመጽ የሚያነሳሱ ማናቸውም ድርጊቶች ለማንም የማይጠቅም ህገወጥ ድርጊትና ጸረ ህገ መንግስትም ስለሆነ በአስቸኳይ ይቁምም ብሏል በመግለጫው። አሁን ያለው የከተማው አስተዳደር ህጋዊ መሰረት ያለውና በምክር ቤቱ ጸድቆ የተሾሙ በመሆኑ መላው የከተማው ነዋሪዎች ከከተማው አስተዳደር ጎን እንዲቆሙም ጠይቋል። በከተማዋ ነዋሪዎች ድምፅ ውክልና የተሰጠውን ምክር ቤት ስልጣን ወደ ጎን በመተው እየተነሱ ያሉ የማደናገሪያ አስተሳሰቦችን አምርሮ እንዲታገልም ነው ያሳሰበው። ሆኖም የአዲስ አበባ ከተማ ምክር ቤት የተሳሳቱ አስተሳሰቦች ያራምዳሉ ያላቸውን እነማን እንደሆነ በመግለጫው በይፋ ግልጽ አላደረገም። የአዲስ አበባ ጉዳይን በሚመለከትም መግለጫው የሚለው አለው። ከተማዋ የሁሉም ብሔር ብሔረሰቦችና ህዝቦች በፍቅር በመተሳሰብና በመቻቻል በአብሮነት ለሰላም ለልማትና ለዴሞክራሲ ዘብ የቆመ ህዝብ የሚኖርባት የሁሉም ከተማ፣ የአፍሪካ መዲና፣ የዓለም አቀፍ ዲፕሎማቶች መኖሪያ መሆኗ ታውቆ ከከተማው ጋር ተያይዞ የሚነሱ ጥያቄዎች የህጎች ሁሉ የበላይ በሆነው የኤፌድሪ ህገ መንግስት ምላሽ የሚያገኝ ስለሆነ ፍጹም የግጭት መንስኤ መሆን አይገባውም ብሏል። ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ።
አመሰግናለሁ ግርማቸው። ወደ ተከታዩ የመጽሔት ርዕስ እናልፋለን። በሱሉልታ ከተማ ቤት ሰርተው የሚኖሩ የከተማ አስተዳደሩ ቤታቸው በአንድ ሳምንት ውስጥ እንደሚፈርስ አስጠንቅቆ ይፈርሳሉ ያላቸው ቤቶች ላይ የቀለም ምልክት ማድረጉን ገልጸዋል። የኦሮሚያ ብሔራዊ ክልላዊ መንግሥት በበኩሉ ሥራው ሕግን የማስከበር በመሆኑ ሕጋዊ ሰነድና ማስረጃ ያላቸው ባለይዞታዎች ማስረጃቸውን ማቅረብ ይችላሉ ብሏል። ሙክታር ጀማል ተጨማሪ አለው።
በሱሉልታ ከተማ የተለያዩ ቀበሌዎች ባለፈው 4-5 ዓመታት ቤት ገንብተው የሚኖሩ ሰዎች አሁን ሕገ ወጥ ተብሎ ሊፈርስብን ነው በማለት ስጋታቸውን ገልጸዋል። አብዛኛዎቹ መሬቱን ከአርሶ አደሮች መግዛታቸውንና ሌሎቹ ደግሞ የአርሶ አደር ልጆች መሆናቸውንና የወላጆቻቸው ይዞታ ላይ መገንባታቸውን ይናገራሉ።
ከገበሬ ደስተን ቢያንስ 4 ዓመታችን 3 ዓመታችን ነው እና ትናንትና ከሰባት ሰዓት በኋላ መጣው ቀቡ ዶክመንት ደግሞ እናስገባ የሰሉልታ መጣዋቂያ እንጂ የአዲስ አበባ መጣዋቂያ አይሰራም እየተባል የት እንደምንሄድ ግራ ገብቶና ያለን እንግዲህ
እርሶ የአዲስ አበባ መጣዋቂያ ነው ያሉት?
አዎ የአዲስ አበባ ነው ያለን።
የአሜሪካ ድምጽ ያነጋገራቸው ሰዎች በገዙት ይዞታ ላይ የህጋዊነት ሰነድ ይሰጠናል ብለን ደረጃም ጊዜ ተስፋ በማድረግ በአካባቢው ልማት ላይ ስንሳተፍ ቆይተናል ይላሉ። አሁን ግን ቤታችን ሊፈርስ ምልክት ተደርጎ በቀጠሮ ነው ያለነው ሲሉ ተናግረዋል።
የምሬት ቦታ ነው እና ቦታው በቃ አይነካም የሚል ነበር ተስፋ የተሰጠ እና አሁን አቀባቡ ሁሉንም ነው የተቀበለው እና የተቀበለው ያው ፓርክ ያለ ሁሉ ነው የተቀበለው። አጠቃላይ ኦሮሞ አማራ የሚል እንትን የላቸውም ዝም ብለው በቃ መደዳ ነው ሁሉንም አጠቃላይ ነው የተቀበለው።
በሱሉልታ ከተማ መንግስት ካሳ ከፍሎበት ለሆስፒታል ገበያና ሌሎች የህዝብ ልማቶች ታቅዶ የተቀመጡ መሬቶች ናቸው በወረራ የተያዙት ይላሉ የሱሉልታ ከተማ ከንቲባ ወይዘሮ ሮዛ ዑመር። በዚህ መሰረት ከ14000 እስከ 15000 የሚጠጉ ቤቶች በገወጥ መንገድ መገንባታቸውንና ህግ በማስከበር ሂደት ውስጥ ቤቶቹን ማፍረስ ብቻ ሳይሆን በመንግስት ማዋቀር ውስጥ ያሉ እጃቸው ያለበት ሰዎችና ህገወጥ ደላሎች ተጠያቂ የማድረግ ስራ እየተሰራ መሆኑን ነው ወይዘሮ ሮዛ ዑመር ለአሜሪካ ድምጽ የተናገሩት።
ገወጥ ቤቶች እንደሚፈርሱና ጊዜ ደግሞ መስጠት ስላለብን ንብረታቸውን እንዲያነሱ ከዚህ በተጨማሪ ደግሞ በሱሉልታ ከተማ የመሬት ወረራ ነው ያለው። ከተማዋ ፕላን አላት። በፕላኑ ላይ ያሉት ቤቶች በፕላኑ ይቀጥላሉ። በፕላን ላይ የሌሉት ቤቶች ደግሞ ፈርሰው ከተማው በፕላን ከተማውን ማስተዳደር ስላለበት ይሄንን ከህዝብም ጋር ውይይት ያደረግንበትና በምክር ቤታችንም ውሳኔ አስተላልፈን እየሰራን ያለበት ስራ ነው ያለው።
ወይዘሮ ሮዛ አሁን የሚያነሱልኝ በፕላን ውስጥ የሌሉ ፈርሰው የሚል ነው። ሰሞኑን ግን በተለያዩ ሚዲያዎች የሚነገረው በሱሉልታ የሚፈርስ ቤት የለም ብለዋል ወይዘሮ ሮዛ የሚሉት ስለሆነ ሌላ ውሳኔና የሐሳብ ለውጥ አምጥቶ ነው ማለት ነው እናንተ አስተዳደር ምንድነው? ከዚህ ቀደም ሲወራ የነበረውና አሁን የሚሉ ልዩነቱ
የውሸት ፕሮፓጋንዳ ነው ብለው ጦሩ ነው። ሚፈርስ ቤት የለም ማለት ይሄ ሁሉ የገወጥ ቤቶችና የመሬት ወረራ እየተካሄደ የከተማ መስተዳደሩ ምንም በግልም አቋም አይደለም የመንግስታችንም አቋም አይደለም ህገወጥ ሁሉም ህገወጥ ነው ይፈርሳል። ስለዚህ አይፈርስም የሚባል ነገር የለም። ባይፈርስማ በአንድ ሳምንት ውስጥ አፍርሶና ንብረታችሁን ከላዩ ላይ አንሱ። ይሄን ካላደረጋችሁ ደግሞ የከተማው መስተዳደር የራሱን እርምጃ ይወስዳል የሚለውን የአንድ ሳምንት ጊዜ ገደብ ሰጥቶ የሚፈርሱ ቤቶችን ምልክትም አድርጎበት ደብዳቤም የሰጠበት ሁኔታ ነው ያለው። ስለዚህ ምንም የሚሸረሽረውም ነገር የለም።
የኦሮሚያ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ አድማሱ ዳምጠው ለአሜሪካ ድምፅ እንደገለጹት የክልሉ ምክትል ፕሬዚዳንት ወይዘሮ ጠይባ ሐሰን ከትላንት በስቲያ ከለገጣፎ ቤት ከፈረሰባቸው ነዋሪዎች ጋር መወያየታቸውን ገልጸው በስራ ሂደቱ ላይ ስህተት ካለ እንደሚታረምና መረጃ አለኝ የሚሉ ወገኖች መረጃቸውን እንዲያቀርቡ በውይይቱ ላይ መገለጹን ተናግረዋል። አቶ አድማሱ በማከልም የህግ ማስከበሩ ስራ ለድርድር የማይቀርብ መሆኑን ወይዘሮ ጠይባ መናገራቸውን አስታውቀዋል። የክልሉ መንግስት ባለፉት 2 ዓመታት በ25 የክልሉ ከተሞች ውስጥ ከ36000 በላይ ህገ ወጥ ቤቶች ላይ የህግ ማስከበር ስራ መስራቱንና በጥልቅ ተሐድሶ ወቅት በህገ ወጥ መሬት መሸጥና ገበሬዎችን በማፈናቀል ወንጀል የተገመገሙትን ጨምሮ ከ7000 በላይ አመራሮችና ተባባሪዎች ላይ መንግስት የተለያዩ ደረጃ እርምጃዎችን መውሰዱን አስታውቀዋል። ቅሬታ አለኝ ለሚሉ አካላትና ህግን በማስከበር ሂደት ላይ የሚፈጠር ችግር ካለ ችግሩ የሚፈታበትን መንገድ መንግስት ማዘጋጀቱን አቶ አድማሱ ገልጸዋል።
ለህብረተሰቡ ለላቀው ውጤት እንዲውል እየተሰራ ባለው ህግን የማስከበር ስራ ህጋዊ መረጃ አለኝ የሚል የልማት ተነሺም ሆነ ሌሎችም የጥያቄዎች የሚያነሱ አካላት ካሉ ያላቸውን ሰነድ ማቅረብ እንደሚችሉ፣ ይሄ ሰነድ የሚያቀርቡበት ደግሞ ኮሚቴ መቋቋሙን እና ሆኖም ግን በጥቅሉ ህገወጥነትን መከላከል መስፈርቱ ህገወጥን መከላከልና የህግ በላይነትን ማረጋገጥ ብቻ እንደሆነ ግንዛቤ ተደረጉ አላንዳች አድሎ ሳይደረግበት ማንም በህግ ብቻ ተገዢ ሆኖ መኖር እንዲችል ከመግባባት እንዲደረስና ችግሮች ካሉ በኮሚቴ እንደሚፈተሽ ነው በስከትምነት ተደርሶ የተለያዩ።
ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። We'll be right back.
ሙክታርን እናመሰግናለን። በትግራይ ክልል ከተለያዩ ዩኒቨርሲቲዎች ተመርቀው ለአመታት ስራ ሳያገኙ የቆዩ ወጣቶች ለችግር መጋለጣቸውን እየተናገሩ ናቸው። በቅርብ ጊዜ የክልሉ መንግስት አድሏዊ በሆነ አካሄድ ከሶስት ዞኖች ብቻ ለይቶ ስራ ላይ መድቧል ሲሉ ቪኦኤ ያነጋገራቸው ቅሬታ አቅራቢዎች ተናግረዋል። የክልሉ መንግስት በበኩሉ ወጣቶቹ ከሶስቱ ዞኖች ተለይቶ ስራ ላይ እንዲመደቡ የተደረገው አካባቢዎቹ በልማት ወደ ኋላ የቀሩ በመሆናቸው ነው ብሏል። ሙልጌታ አጽብሃ ከመቀሌ።
ከዩኒቨርሲቲ ተመርቀው ለአመታት ስራ አጥተው እንደተቀመጡ ይናገራሉ። ከትግራይ ክልል የተለያዩ አካባቢዎች ተውጣጥተው ለክልሉ መንግስት ቅሬታ ለማቅረብ ወደ መቀለ ከተማ የተጓዙ ወጣቶች በተለይ በምህንድስና ሙያ የተመረቁ ስራ ለማግኘት እየተቸገሩ መሆናቸው ነው ወጣቶቹም ይገልጹት። በሪሁ ወልዳይ በ2008 ዓመተ ምህረት ከወላይታ ሰዶ ዩኒቨርሲቲ በኤሌክትሪካል ምህንድስና እንደተመረቀ ይናገራል። እስካሁንም ስራ ባለማግኘቱ ችግር ላይ እንደሆነንም ይገልጻል።
ከተመረቅን በኋላ ብዙ ጊዜ ያው ስራት ስንፈልግ ስንከራተት ቆይተናል። እዚህ ክልል በጣም የሚያሳዝነው ግን ሁላችን አብረን ተመረቅን እያለን በዘመድ ወይም ደግሞ የሆነ ሲንክሰር የሆነ ስራ አሰራለሁ። እስካሁን 3 ዓመት ቆይቻለሁ። ምንም አይነት ያገኘሁት ነገር የለም። ስራም ለይስሙላ ሊወጣ ይችላል፣ ግን ፈተና አይወጣም። እስፔሻሊ በኤሌክትሪካል፣ መካኒካል፣ ኬሚካል በምህንድስና ዘርፎች ምንም አይነት ስራ አግኝተን አናቅም፣ የለም።
አብርሃ ጽብሃ የተባለ ሌላ ወጣት በ2008 ዓመተ ምህረት እንደተመረቀና እስካሁንም ስራ አለማግኘቱ ይገልጻል። ስራ ለማግኘት መንግስት ቢጠይቅም በጀትም ሆነ ክፍት ቦታ የለም የሚል ምላሽ ለእሱና ለጓደኞቹ እንደተሰጠ ነው የሚናገረው። በቅርብ ጊዜ ግን የክልሉ መንግስት ከደቡብ፣ ሰሜን ምዕራብና ምዕራባዊ ዞኖች ብቻ ተለይተው ያለ ውድድር ወጣቶች የስራ ምደባ እንደፈጸመ በዚህም አድሎ ተፈጽሞብናል ይላል።
ስለዚህ ታይክቶ ዘለው ብማዕራ አይኒ ትግራይ ካብ ጫፍ እስካብ ጫፍ ዘላ ነገር
መሆን ያለበት ሁላችንም የትግራይ ስራ ፈላጊዎች በእኩልነት ታይተን ፈተና ተዘጋጅቶ በየዘርፉ ውድድር ነው መሆን ያለበት፣ ምደባውንም እንደዛው። ካልሆነ ደግሞ ቀድሞ የተመረቀ ባለሙያ ቅድሚያ ሊሰጠው ይገባል። አሁን ያለው ዞን እየለየህ ምደባ ግን ትክክል አይደለም። በዚህ ጉዳይ የሚሰማን አጥተናል ነው ያለው። ወጣቶቹ በተለይ ከ2007 ዓመተ ምህረት በኋላ የተመረቁ የምህንድስና ባለሙያዎች ስራ እያገኙ እንዳልሆነ ይገልጻሉ። መንግስት በፖሊሲ ደረጃ ለተፈጥሮ ሳይንስ ትኩረት በማድረግ በዩኒቨርሲቲዎች 70% ተማሪዎች በዚህ ዘርፍ እንዲሰለጥኑ እያደረገ ነው። ሆኖም ግን ብዙዎች ተመርቀን ያለ ስራ ቀርተናል ይላሉ። ያለውን ችግር መንግስት እንዲፈታው ቢጠይቁም የሚሰጣቸው ምላሽ አጥጋቢ አለመሆኑን በርሂው ይገልጻል።
በሲቪል ሰርቪስ በክልሉ ያሉ ብዛትን ለማመጣጠር ሮሾ ለመስራት ነው ብለው ነበር መልስ የሰጡን። ቆይቶ መግለጫ አውጥተው ደግሞ ምንድነው የተባለ አወዳድረን ያሰለፍ ናቸው እንዴ ከሌላ ታዲያ። ይሄ በጣም የንቀት መልስ ነው የተሰጠን። የሚገርም ነገር ንቀት ያለበት። ሌላው የማዕከላዊ፣ የምስራቃዊ፣ የመቀሌ ወይስ የደቡብ ምብራቅ ተማሪስ ማለፍ አይችልም ወይ? የት ፈተናውስ የተካሄደ? ማንስ ፈተነው? አልተፈተነም። ይሄ የውሸት ዜናም ተላልፈዋል። በየዞኖቹም ሂደናል። የማዕከላዊ ጥያቄ ልክ እንደተጠየቀ ጥያቄዎቹን ሳይመልስ በዛ ባለበት ነው የቀረ። የምስራቃዊ ዞን ብንሄድ በጣም የሚያሳዝነው ነገር እናንተ ማን ናችሁ? ህወሓት ናችሁ ወይስ አረና ነው የተባለን። ያኛው ሰውየው ግን እዛ ቦታ የተመደበ ግን ህወሓትም አረና ማንም እንዲያስተናግድ ነበር።
ይህ የአድሎ አካሄድ ቆሞ መንግስት ሁሉንም ስራ ፈላጊ አወዳድሮ ካልቀጠረ በቅርቡ ሰላማዊ ሰልፍ እናካሄዳለንም ብለዋል።
ክልሉ የጀመረውን ነገር ለሁላችን እኩል ማካፈል አለበት። ካልሆነ የፖለቲካ መፍትሄ ከሆነ የሚያስፈልገው የፖለቲካ ውሳኔ እንሄዳለን ማለት ነው። ያም ስንል እኛ ምንም ጠመንጃ የለን፣ ምን የለን፣ እንዋጋለን አይደለም እንሞታለን ነው። ሰላማዊ ሰልፍ እንወጣለን። ሰላማዊ ሰልፍ ለመውጣቱም የተማሪውም ዝግጅት ላይ ነው ያለ። መልስ ካልተሰጠው ሂደ ግን እኛ ድምጻችን እንሰማ ልንል እንወጣ ነው። ከዚህ በፊት ባይዘ ወይ እኔ ህገ መንግስት ይከበር ብዬ ከወጡ ሰዎች አንዱ ነኝ። ህገ መንግስት ይከበር ስል ግን ለሁሉም ቦታ እንጂ አንድ ሊበላህ ለሚመጣ ኃይል ብቻ አቁም እዛው እንዳትበላኝ ለማለት ብቻ አይደለም። ህገ መንግስት ይከበር ሲባል ሁላችንም ማክበር አለብን። ህገ መንግስት ይከበር ብሎ የወጣ መንግስት ህገ መንግስት ማክበር አለበት።
ወጣቶቹ ላነሷቸው ስሞታዎች መልስ ለማግኘት ያደረግነው ጥረት አልተሳካም። የትግራይ ክልል የሲቪል ሰርቪስ ቢሮ ኃላፊ ወይዘሮ ሰብለ ካሳይ ጉዳዩን አስመልክቶ ለክልሉ መገናኛ ብዙሃን በሰጡት መግለጫ ከትግራይ ደቡባዊ፣ ሰሜናዊ ምዕራብና ምዕራብ ዞኖች ከ3000 በላይ ስራ ፈላጊዎች በተለያዩ መንግስት መስሪያ ቤቶች መመደባቸውን ገልጸዋል። ከነዚህ ዞኖች ወጣቶቹ ለስራ የተመረጡት እነዚህ አካባቢዎች በልማት ወደኋላ የቀሩ በመሆናቸው በመሆናቸው ነው ብለዋል።
ከባቢ ምዕራብ አብ ደቡብ አብ ሰሜን ምዕራብውን
የምዕራብ ደቡባዊና እንዲሁም ሰሜናዊ ምዕራብ ዞኖች በተለየ መልኩ ነው እየተሰራ ያለው። በተለይ በምዕራባዊ አካባቢ በትምርትም ዘግይተው የጀመሩ በልማቱም ኋላ የቀሩ ናቸው። እነዚህ አካባቢ ትኩረት በማድረግ የማመጣጠን ስራ መፈጸም፣ የተማረ ኃይልም የስራ እድል እንዲያገኝ ማድረግ አስፈልጊ ይሆናል ነው ያሉት። በትግራይ ክልል ከ295,000 በላይ ስራ ፈላጊ ወጣቶች እንዳሉ ከክልሉ መንግስት የተገኘ መረጃ ያመለክታል። ለአሜሪካ ድምጽ ሙልጌታ ጽባህ መቀለ።
አመሰግናለሁ ሙልጌታ ለዘገባው። ክቡራትና ክቡራን አድማጮች፣ ከናይል ሳት ጋር የተያያዙ ችግሮችን ለመፍታት ባለሙያዎችና የቪኦኤ ባለስልጣናት በቅርበት እየሰሩ ናቸው። አሁንም ችግሩ እንደተወገደ እናሳውቃለን። ለተፈጠረው ችግር ይቅርታን ጠይቃቸዋለን። አሁን ከምሽቱ 3:35 ሆኗል። አዲስ አበባ ላይ የሰዓቱን ዋና ዋና ዜና ቆንጭ።
በኢትዮጵያ እየተካሄደ ላለው ለውጥ መሳካት ምሁራን የበኩላቸውን እንዲያደርጉ ፕሬዚደንት ሳህለ ወርቅ ዘውዴ ጥሪ አቅርበዋል። ጉዟችን በስሜት ሳይሆን በእውቀት እንዲመራ ማስቻል አለባችሁ ነው ያሉት ፕሬዚደንቷ። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የመጡበትን አንደኛ ዓመት መነሻ ያደረገ የፓነል ውይይት ሸራተን አዲስ ላይ ተጀምሯል። የተገኙትን ውጤቶች የዘረዘሩ ጽሑፍ አቅራቢዎችና ተሳታፊዎች ይህ መድረክ ራሱ የዛሬ ዓመት እኮ የሚቻል አልነበረም ብለዋል። ባለፈው ሳምንት 3 የደቡባዊ አፍሪቃ ሀገሮች ውስጥ ሕይወት ያጠፋውና ውድመት ያስከተለው ከባድ ዝናብ ጭኖ የሚውዘገዘግ አውሎ ንፋስ ሳይክሎን ኢዳይ የሚሉት የጨረሳቸው ሰዎች ቁጥር ከመንግስታቱ በተሰጡት አሃዞች መሰረት ሞዛምቢክ ላይ 242፣ ዚምባብዌ 139 እና ማላዊ ደግሞ 56 መሆናቸውን የተባበሩት መንግስታት ድርጅት አመልክቷል። ያልተገኙ ብዙ ሰዎች ስላሉ ቁጥሩ ሊጨምር ይችላል የሚል ስጋት አለ።
አመሰግናለሁ ቆንጂት ለሰዓቱ አርዕስተ ዜና። የፕሮግራም ማስታወቂያ።
ኢትዮጵያ ያለችበት ሁኔታ
የተፈጠረው ሁኔታ በጣም የተለየ የሚያስፈራ ጽንፈኞች በፖለቲካ አመለካከት ሳይሆን በዘረኝነት አደጋ ህዝብን ከህዝብ ለማፋጀት የተነሱ ሀገሪቱ እየተተረማመሰች ነው ያለችው።
ከድሮ ጀምሮም ኢትዮጵያ የሚያውቋት በአንድ በኩል እንገነጠላለን የሚሉ፣ በአንድ በኩል ጭፍን አንድነት የሚሰብኩ ልዩነትን እንደሌለ የሚቆጥሩ ወገኖች የሚያካሄዱት የገመድ ጉተታ ነው ኢትዮጵያን የሚያውቃት።
ዴሞክራሲውን በተመለከተ ተከፍቷል፣ እስረኞች ተለቀዋል፣ ሁሉ በጣም ጥሩ ነው፣ ሁሉ በጣም የሚደገፍ ነው። ነገር ግን እንዲህ ያለ ገደብ የሌለው ዴሞክራሲ እንዲህ አይነት ችግሮች እንደሚያስከትል ማንም ማየት ይችል ነበረ።
መጀመሪያ ያደመጣችኋቸው ከቺካጎ ሃርፐር ኮሌጅ የኢኮኖሚክስ ፕሮፌሰሩን ዶክተር ጌታቸው በጋሻውን ነው። ሁለተኛው የፖለቲካ ሳይንስ ምሁር የትግራይ ዲሞክራሲያዊ ትብብር ወይም ታንድ እና የሸንጎ አባል ዶክተር አረጋዊ በረሀ እና ሦስተኛው ደግሞ ከዴተን ኦሃዮ ዩኒቨርሲቲ የፍልስፍና መምህሩ ፕሮፌሰር መሳይ ከበደ ናቸው። የወቅቱን ሁኔታ የገለጹት እንግዶቻችን የመፍትሄ ሐሳብም አላቸው። ከአዲሱ አበበ ጋር ያደረጉት ውይይት ነገ ቅዳሜ ይቀርባል። ጠብቋቸው።
ከደቡብ ክልል በጥቃትና ግጭቶች ሳቢያ የተፈናቀሉ ከ400,000 በላይ ዜጎች አስቸኳይ ሰብአዊ ድጋፍ እንደሚያስፈልጋቸው ተገለጸ። የክልሉ የአደጋ ስራ አመራር ቢሮ ድጋፍ እያደረገ መሆኑን አስታውቋል። ተፈናቃዮች ግን ድጋፉ በቂም ወጥም አይደለም እያሉ ናቸው። ከቤት ንብረታቸው ከተፈናቀሉት አብዛኞቻቸው ማረስና ማምረት ባለመቻላቸው ለረሃብ መጋለጣቸው እየተነገረ ነው። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን ይዟል።
የደቡብ ክልል አደጋ ስጋት ስራ አመራር እንዳስታወቀው በክልሉና አጎራባች ክልሎች ላይ በተካሄደ ጥቃቶችና ግጭቶች ምክንያት የተፈናቀሉ ከ400,000 በላይ ዜጎች አስቸኳይ ሰብአዊ ድጋፍ ያስፈልጋቸዋል። የክልሉ አደጋ ስጋት ስራ አመራር ድጋፍ እያደረገ መሆኑን የቢሮ ምክትል ኃላፊ አቶ አበራ ዊላ ገልጿል። የተፈናቀሉ ዜጎችን ወደ ቀያቸው የመመለስ ስራ እየተሰራ እንደሆነም ተናግሯል።
ሁለት ስራዎች እየተሰሩ ያሉበትን ሁኔታ ማየት ይቻላል። አንደኛው የህግ በላይነት ተጠብቆ ተፈናቃይ ሰዎች ወደ ቀያቸው እንዲመለሱ በክልል ደረጃ መሰራት ያለበት በክልል ደረጃ እየተሰራ ያለበት ሂደት አለ። በተለይ አሁንና ይሄንን ህዝብ ባጭር ጊዜ ውስጥ አጓጉዞ የበልግ እርሻ ከመጀመሩ በፊት ወደ ቀየው የማስመለስ ስራ እየተሰራ ያለበት ሁኔታ ነው ያለው።
የክልሉ መንግስት ድጋፍ ያቀረበ መሆኑን ቢገልጽም የተፈናቀሉ ዜጎች ግን የሚደረግላቸው ሰብአዊ ድጋፍ በቂና ወጣ ለመሆኑን ተናግሯል። በሌላ በኩል በክልሉ በርካታ አካባቢዎች ከቤት ንብረታቸውና ቀያቸው የተፈናቀሉ ዜጎች ሰርቶ መብላት ባለመቻላቸው ለራብ ተጋልጧል። ከ178000 እስከ 200000 የሚደርሱ የገደው ተፈናቃዮች ለችግር መጋለጣቸውንና ጉዳቱ ከደረሰ በኋላ ህይወት የማዳንና እርዳታ የማድረስ ስራ እየተከናወነ መሆኑን በሚሳልነት ጠቅሰዋል። አሁንም ቢሆን ድጋፉ የማይደርሳቸው የገደው ተፈናቃዮች መኖራቸውን የተፈናቀሉ ዜጎች ይገልጻሉ። የጎትቲ መጠለያ ጣቢያ በከፊል የጨልጨለ ደግሞ ሙሉ በሙሉ ድጋፍ እንደማይደርሳቸው ተፈናቅለው እዛው የተጠለሉ አቶ ተስፋዬ ሾንጦ ይናገራሉ።
ከመንግስት በኩል ደግሞ የሚሰጠው እርዳታ ወሬ ስንሰማ ገደብ አለ፣ መጋዘኑ አለ፣ የትም ተቀምሯል ተባለ። ምንም አልተሰጠም። አሁን በራብና በቸንፈር አለንጋ እየሞተን ነው። የሞቱት ህጻናቶችም አሉ።
ምንም አልተሰጠም። ወይት ነው እንጂ ለጨጨለ ቀበሌ ምንም አልተሰጠም። እስከዛሬ ድረስ በነጻ ነው ያለ ነው።
ከ21000 በላይ የካምባታ ተፈናቃዮች ከየከፋ ደቻ ወረዳ ተፈናቅለው ወደ ካምባታ ጠንባሮ መጥተው በየቦታው ተጠለው እንደሚገኙም ገልጿል። እነዚህ ዜጎች ግለሰቦችና ተቋማት ሲያደርጉላቸው የነበረው ጊዜያዊ ድጋፍ የተሟጠጠ በመሆኑ ለችግር እንደተጋለጡ እየተነገረ ይገኛል። ከቡልሆራ የተፈናቀሉ የቡርጅ ህዝብም ድንኳን ስር በየሜዳ ወድቋል ያሉት አቶ ደረሰ ካሹ ከማሳቸው ደርሶ ምርት ማምረት ባለመቻሉ ለረሃብ መጋለጣቸውን ገልጸዋል።
የዚህ ጠባሳ ደግሞ ሌላ ምን እያስከተለው? አርሶ አደሩ እርሻ እንኳ ቆመ። ሁለተኛ ዓመቱ ነው፣ ትቷል እርሻው። ይሄ ምን እያመጣ ነው? ድርቅን እያመጣ ነው። ባዊ እርዳታ የለም። ይሄ ድርቅ በአደገኛ ሁኔታ ከግጭቱ ከጦርነቱ ጎን ለጎን አደጋን እያመጣ ነው። ሌላው ደግሞ ከአጎራባች ወረዳ ተፈናቅለው አንድ ከተማ የሚያክል ከትሞ ቁጭ ያሉ ስደተኞች ያሉ በግጭቱ ሸሽተው መጥተው በፕላስቲክ ሺት ስር የሚኖሩ ማንም ሰዎች ማንም የማያውቃቸው ግን አመት አልፎ ሁለተኛ አመት የያዙ ከቡሌሆራ ተፈናቅለው ቡርጂ የገቡ ቡርጂ በመሆናቸው ጥቃት ደረሰብን ብለው
ከምስራቅና ምዕራብ ጉጂ ዞን የተፈናቀሉ ከ23000 በላይ የአማሮ ወረዳ አርሶ አደሮችም ከቀያቸውና ከእርሻ ማሳቸው ተፈናቅለው ለረሃብ ከተጋለጡ ሶስተኛ አመት መያዛቸውን እንዲሁም ህዝቡ ለከፍተኛ ችግር መጋለጡ የወረዳው ነዋሪ አቶ አማሬ አክሉና ተፈናቅለው ከቡልሆራ ወደ አማሮ ኬላ የመጡት አቶ አስፋ ኪምቦ ተናግሯል።
በነሱ ወከብ ለአንድ ሰው 15 ኪሎ ግራም በሁለት ወር ውስጥ አንድ ይሰጣል። ባዝ ብሎ ደግሞ ሶስት ወር የማያገኝበት አጋጣሚ ያለ። ልክ እርዳታ ሲመጣ ይሰጣል። የሕክምና አገልግሎት ደግሞ በጣም ደካማ ነው፣ የለም ማለት ይቻላል።
2010 ላይ ያው ከኦሮሚያ ክልል ከዘት ሀገረ ማርያም ተፈናቅለን ያለንበት ያው ሁለተኛ አመት አስቆጥረናል ማለት ነው። ሀገረ ማርያም በተነሳው ግጭት ምክንያት የልጆቻችን ነፍስ ብቻ ይዘን ወደ አማሮ ኬሌ በሚባል ሀገር ገባል። ብዙ ችግር እየደረሰን የሞተ ሰው አሁን ችግሩ ኪዳኔ ማክሮብ ደከሞ ደመላሽ ጋዲን ወደ አራት ሰው በህይወት የለም። ይዛ ባለንበት በተጠለንበት ማለት ነው ጉዳት ነው። ያው በረሃብ ምክንያት ነው። ረሃብ አንድ፣ ሁለተኛ የረሃብ ጉዳት ይህንን ያስከተለ ሲሆን ደግሞ የተሻለ ሕክምና እንዳያገኙ አቅም ስለሌላቸው
ከ37000 በላይ ተፈናቃዮች ያሉበት የባስኬት ወረዳ ተፈናቃዮችም የተፈናቀሉ ዜጎችም ሞት ያስተናገዱ መሆናቸውን አቶ ዳንኤል ግርማ ለአሜሪካ ድምጽ ራዲዮ አስታውቀዋል።
አጠቃላይ አሁን ያሉበት ሁኔታ በእርግጥ በጣም አስቸጋሪ ነው። ያሉበት የተጠለሉበት ቦታ ስለሰው ልጅ የሚያስፈልጉ ነገሮች ምቹ ያልሆኑባቸው አካባቢዎች ላይ ነው። ቆላማ የሆነ አካባቢ ላይ ነው የተጠለሉት። ስለዚህ በጣም በርካታ ችግር እየደረሰባቸው ነው። የወረዳው መንግስት አቅም የቻለውን ነገር ሁሉ ያደረገ ነበር፣ ግን አሁን ከወረዳው መንግስት አቅም በላይ ሆኖ በርካታ ችግሮች እየተፈራረቁበት ነው።
ተፈናቅለው በመጠለያ ጣቢያ ያሉት አቶ ዘሪሁን ደጀኔም በምግብ እጥረት የሞቱ ህጻናት መኖራቸውን ገልጿል።
አንድ ወላድ እናት ሁለት ልጅ መንታ ወልዳ ያው ቀለብ ምናምን አታ ያው ደክማ አንድ እናት ሞታለች።
ቅሬታቸውን ከተለያዩ ቦታ የተናገሩት አስተያየት ሰጪዎች ከኦሮሚያ ክልል ጉጂ ዞኖች ተፈናቅለው ለችግር ከተጋለጡ ከገዶ ህዝብ ትምህርት መውሰድ እንደሚያስፈልግና በአስቸኳይ ድጋፍ ካልተደረገ የገዶ ተፈናቃዮች እጣ እንደሚገጥማቸው ተናግሯል።
የመንግስትም ትኩረት አልሰጠም ማለት ይቻላል። የክልልም የፌዴራል መንግስትም እነሱ ጋማ ሲመጣ እነሱ ደግሞ መንግስት የለም ብሎ ነው እነሱ የሚጮሁት። ስለዚህ የገደው ኢታፋንታ ብቻም ሳይሆን ደርሷል ገፈት ቀማሽ ናቸው።
እነዚህ ለአብነት እነሱ እንጂ በክልሉ ውስጥ በተካሄዱ ጥቃቶችና ግጭቶች የገዲዮ፣ የጉራጌ፣ የመስቃን፣ የማረቆ፣ የቡርጂ፣ የአማሮ፣ የከምባ ተጠንባሮ፣ የቴፒ፣ የሜሎኮዛ፣ የባስኬቶ ልዩ ወረዳና ሌሎችም የክልሉ አካባቢዎች የችግሩ ገፈት ቀማሽ ናቸው ተብሏል። ከክልሉ ተፈናቅሎ በየቦታው የተጠለሉ ከ400000 በላይ የሚገመቱ ዜጎች የገዲዮ ህዝብ ኢታፋንታ ስላለመግጠማቸው ምንም ማድረግ ጋገጫ የለም ተብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ተያያዥ ዘገባ አለን። ክቡራትና ክቡራን አድማጮች፣ እርዳታ ለጌዲኦ ተፈናቃዮች።
በምዕራብ ጉጂና ጌዲዮ ዞኖች ግጭት ቀዬውን ጥሎ እንዲበተን የተገደደው ቁጥሩ የበዛ ሕዝብ ዛሬም ደራሽ እርዳታ ይሻል። ለግጭቶቹ ዘላቂ መፍትሄና ተፈናቃዩን ሕዝብ መልሶ ለማቋቋም የአካባቢውና የፌዴራል መንግስት ሊወስዱ ከሚገቡ እርምጃዎች ባሻገር ዜጎች በሕይወት አድኑም ሆነ በሀገር ደረጃ ብጥብጥን በሚያርቁና ሰላም በሚያመጡ ጥረቶች ያላቸውን ሁነኛ ድርሻ የሚያመላክት ምግባር ነው። የዋሽንግተን ዲሲው ዓለም አቀፍ ትብብር ለኢትዮጵያውያን መብት የተሰኘው የጋራ ግብረ ኃይል መሰንበቻውን ለጌዲዮ ተፈናቃዮች እርዳታ አሰባስቧል። አሉላ ከበደ የግብረ ኃይሉን ሊቀመንበር አርቲስት ታማኝ በየነን በቡድናቸው ክንውንና በተያያዥ ወቅታዊ የኢትዮጵያ ጉዳዮች ዙሪያ አወያይቷል።
ታማኝ በየነ፣ ከረጅም ጊዜ በኋላ ልንገናኝ ነው። ወደ አሜሪካ ድምፅ እንኳን በድምፁ መስመር ብቅ አልክ።
አመሰግናለሁ አሉላ፣ እኔም ደስ ብሎኛል።
በቅርብ ርቀት ብንገኝም በስልክ መስመር ነው እያነጋገርኩህ ያለሁት። እዚህ በአካል የምትመጣበትና ምናልባትም በአገር ጉዳይ የምንነጋገርበት በምስል የሚታየውን ለቀጣይ ውይይታችን እናቆይና ባለፈው ሳምንት የጀመርከው በተለይ በደቡብ ኢትዮጵያ ጌዲዮ አካባቢ የተፈናቀሉ ሺዎች ለመርዳት የተወጠነ የገንዘብ ማሰባሰብ ጥረት ዘንድሮም የሰመረልህ ይመስላል። ምናልባትም ከዚህ ቀደም ከታየው ለየት ባለ መልኩ በአጭር ጊዜ ውስጥ ከፍ ያለ መጠን ያለው ገንዘብ ማሰባሰብ ችላችኋል። እስኪ አሁን ያለህበትን በመረዳት እንጀምር።
እሺ፣ በጣም አመሰግናለሁ አሉላ። መቼም እንደ እምነቴ ይሄ የሆነው በእግዚአብሔር ነው ብዬ ነው የማምነው እና ክብር ለእግዚአብሔር ይሁን። በጣም ባላሰብነው መልኩ በዚህ ደረጃ ህዝቡ ይንቀሳቀሳል የሚል ግምት አልነበረኝም እና ከዳር ዳር ሁሉም ሰው ምላሽ የሰጠበት በእውነት በፍቅር በህብረት መቆም ሲቻል ውጤቱ ምን እንደሚመስል ያሳየንበት ነው። እስካሁን ባለኝ የመጨረሻው መረጃዬ 1,250,000 የአሜሪካን ዶላር ተሰብስቧል። እስካሁን ድረስ ግን አልቆመም። አሁንም የሚሰጡ ሰዎች አሉ። በጣም ሰፊ ችግር ስላለ ደግሞ በበለጠ እንዲሰጡም አጋጣሚውን ተጠቅሜ እናገራለሁ።
መልካም። በግልጽ እንደሚታየው ታማኝ ከፍተኛ መጠን ያለው ገንዘብ በአጭር ጊዜ ውስጥ ማሰባሰብ ይችላችኋል። ግብረ ኃይላችሁ በሊቀመንበርነት የምትመራው ግብረ ኃይል መሰል እርዳታ የሚፈለግባቸው ፈጥኖ ደራሽነት የሚጠይቁ ችግሮች በነበሩበት በተደጋጋሚ አድርጋችኋል። ይህ የአሁኑ የቅርብ ጊዜው መሆኑ ነው። ምን የተለዩ ሁኔታዎች ታስተውላለህ? በአገርም ደረጃ ውጥረት የነገሰበት ስጋት በሰፊው የሚስተዋልበት ጊዜ ጋር ደርሰናል። ፈንጥቆ የነበረውን ተስፋና የዛሬውን ሁኔታ ቆየት ብለን እናነጻጽራለን። እርዳታውን በማሰባሰቡ ረገድ ያገኛችሁትን ምላሽ አሁን ካሉት ሁኔታዎች ጋር እንዴት ታዛምደዋለህ?
ያሉላ፣ እንዳልከው በእንዲህ አይነት የእርዳታ ስራ ቆይተናል። ሶስተኛ አመታችንን እያያዝን ነው። እንደ ፈረንጆቹ አቆጣጠር በ2013 ነው የጀመርነው። ያም በሳውዲ የነበሩ ኢትዮጵያውያን በግፍ በየመንገድ ዳር ሲጎተቱ እና አገር እንደሌላቸው መንግስት ወገን እንደሌላቸው እንደዛ አይነት ግፍ ሲፈጸምባቸው በዛ እልህና ስሜት ነው የተሰባሰብ ነው እና እነሱን መልሶ ወደ ሀገራቸው ለማድረስ በሚደረግ ጥረት ውስጥ ህዝቡ ከፍተኛ ርብርብ አድርጎ በዲፕሎማሲ ጫናም የሳውዲ መንግስት ወደ ሀገራቸው እንዲመለሱ የኢትዮጵያ መንግስትን በወቅቱ የነበረው ይህንን ኃላፊነቱን የግድ ዜጎቹን እንዲቀበል የተገደደበት ሁኔታ ፈጥረናል። ከዛ በኋላ በተለያዩ ተመሳሳይ ግጭቶች በኤርተኮርም በተፈጠሩ የተለያዩ ነገሮች ላይ እርዳታ ስንሰጥ ቆይተናል። ይሄ እንግዲህ የምናደርገው በአደባባይ ወጥተን ህዝቡን እባካችሁ እርዱ፣ ወገናችን እንዲህ የሆነ ነው ስንል የተለያየ ጊዜ ከፍተኛ እርዳታ አድርጎልናል። ባለፈው አመት ብቻ በ2010ን ብንመለከት መጋቢት ወር ላይ ከሶማሊያ ክልል ለተፈናቀሉ ኦሮምኛ ተናጋሪ የኢትዮጵያ ዜጎች 500,000 ብር ልከናል። እንደገና በዛው አመት በመጋቢት ወር ከመንግስት ታጣቂዎች በከፈቱት ተኩስ ሰዎች ሲገደሉና አገር ለቀው ወደ ኬንያ ሲተሰደዱ በኬንያ ቀይ መስቀል አማካኝነት ወደ 10,000 አሜሪካን ዶላር ልከን ለአፋጣኝ እርዳታ እንዲደርስ አድርገናል። ከዛ አልፎ በግንቦት 2010 እንደዚሁ ከቤንሻንጉል ጉምዝ ክልል ተፈናቀሉ የአማራ ብሔር ተወላጆች ወደ ባህር ዳር በተሰደዱበት ጊዜ ወደ 800,000 የአሜሪካን ዶላር ልከናል። እንደገና በነሐሴ 2010 ከደቡብ ኢትዮጵያ በብሔር ግጭት ወላይታ፣ ጌዲዮ እና ጉራጌ ወገኖቻችን ለደረሰው ተመሳሳይ ችግርም እንደዚሁ ወደ 500,000 ብር ልከና እንደዚህ ህዝቡን እየወጣን ነው የምንለምነው። ከሱ ሁሉ በላይ የሆኑ ደግሞ ባለፈው ጊዜ እኔ ራሴ ኢትዮጵያ በነበርኩበት ወቅት ቡራዩ አካባቢ ለደረሰው አደጋ ህዝቡን እርዳታ በጠየቅንበት ወቅት
ወደ ግማሽ ሚሊዮን የአሜሪካን ዶላር ነው ህዝቡ የተረባረበው። ከፍተኛው ሬከርድ እሱ ነበርና ብዙ ጥያቄ ብዙ ልመና ተደርጓል። ይሄኛው ለየት የሚያደርገው የወገኖችን ብሶት ሳይ ኢትዮጵያዊው ያገሬስ መጭድል ምንድነው የሚል ስሜት የገባ ይመስለኛልና አንድ ድምጽ ነው ያሰማን። የህብረት ድምጽ ነው ያየንበት። ጌዲዮ እንደውም የመሰባሰባችን ምልክት አድርጎ የወሰደው ነው የሚመስለኛል።
ታማኝ መልካም ስራዎች ባሉበት ሁሉ መኖር ትልቅ መታደል ጭምር ይመስለኛል። ፈጥኖ ደራሽ ሁኔታዎችን ለማደራጀት ከግብረ ኃይልህ ከስራ አጋሮች ጋር የምታደርጉት ጥረት በተደጋጋሚ መታየቱ ምናልባት ይሄ በቀጥታ አንተን በግልህ ወደሚመለከት ሌላ ጥያቄ ይወስደናል። ተጽዕኖ አድራጊነት፣ ተሰሚነት ከትልቅ ኃላፊነትም ጋር የሚመጣ እንደመሆኑ ዛሬ ባለው ሁኔታ ብዙዎች ባንተ መሰል ሁኔታ ውስጥ ያሉ በድርጊት የሚታዩት ሁኔታዎች ላይ ያላቸው አዎንታዊ ተጽዕኖ የማሳደር አቅም የተዳከመ ይመስላል። አንዳንዴም አጠያቂ ሁኔታዎች ሲፈጸሙ በግብር እንመለከታለን። ጸያፍ የሆኑትን ጨምሮ በማህበራዊ መገናኛ ብዙሃን ወዴትም የማያስኬዱ አንዱ ሌላውን የሚነቅፉበት ዘለፋ የሚደርስበት ሁኔታ በስፋት እየታየ ከኃላፊነት ውጪ ወደሆነ አቅጣጫ እየሄድን ይመስላል። ትርምስ ያለበት ሁኔታ እናያለን። ለራስህ የምትሰጠውን ኃላፊነት በተግባር ከምናየው ጋር ማለቴ ነው ምንድን ነው የምትለው?
አድማጮች፣ አሉላ ከአርቲስት ታማኝ በየነ ጋር የጀመረው ቃለ ምልልስ አላበቃም። ሰፋ ያለውን ውይይታቸውን በፊታችን ሰኞ ይዞ ይቀርባል። በድረገጽና በፌስቡክ ገጾቻችንም ሙሉውን ውይይት እንድትከታተሉ እንጋብዛችኋለን። ለአሁኑ ግን ታማኝ በየነን እናመሰግናለን።
ወደ ተከታዩ ርዕስ እናልፋለን። የሶማሌ ብሔራዊ ክልላዊ መንግሥት ከኦሮሚያና አፋር ክልል በግጭት ምክንያት ተፈናቅለው በድሬዳዋና ሶማሌ ክልል የሰፈሩ 665,000 ተፈናቃዮችን በቋሚነት ማስፈር ሊጀምር መሆኑን አስታውቋል። የክልሉ የአደጋ ስጋት ሥራ አመራር ቢሮ ኃላፊ አቶ መሐመድ ፋታ በተለይ ለቪኦኤ እንደገለጹት ከ665,000ዎቹ መካከል 20,000 አባወራዎችን ቤት ሰርተው በቋሚነት ሶማሌ ክልል በሰባት ዞኖች ውስጥ በሚገኙ በ22 የተመረጡ ቦታዎች ሊያሰፍሩ አቅደዋል። ለዚህ ሥራ ወደ 5 ቢሊዮን ብርን የሚያስፈልግ መሆኑን ክልሉ ገልጾ በአሁኑ ሰዓት ከራሱ ካዝና 120 ሚሊዮን ብር ወጪ አድርጎ 600 ቤቶችን በዚህ ሳምንት መገንባት እንደሚጀምር አስታውቋል። ቀሪውን ገንዘብ ከፌዴራል መንግሥትና ከረጂ ድርጅቶች ጋር በመተባበር ሊሸፍኑ ማቀዳቸውንም ገልጸዋል። የክልሉ የአደጋ ስጋት ሥራ አመራር ቢሮ ኃላፊ አዲስ ቸኮል ተጨማሪ አለው።
የሶማሌ ክልል አደጋ ስጋት ሥራ አመራር ቢሮ ኃላፊ የሆኑት አቶ መሐመድ ፋታ በተለይ ለቪኦኤ እንዳስታወቁት በሶማሌ ክልል የሚገኙትን 665,000 ተፈናቃዮች በክልሉ አቅምና ከሌሎች ተባባሪዎች ጋር በመተባበር ሊያሰፍር አቅዷል። ከነኚህ ተፈናቃዮች መካከል አብዛኞቹ ከድንበር አካባቢ የተፈናቀሉ በመሆናቸው የአካባቢው ሰላም ሲረጋገጥ ወደ ቦታቸው የሚመለሱ ናቸው ብለዋል። ከኦሮሚያ ክልል የተፈናቀሉትን ግን በክልሉ ውስጥ በቋሚነት ሊያሰፍሩ ማቀዳቸውን አቶ መሐመድ ተናግረዋል። ችግሩ ፖለቲከኞች የፈጠሩት እንጂ በህዝቦች መካከል የተፈጠረ አይደለም ያሉት አቶ መሐመድ ክልሉ አስቀድሞ የፌዴራል መንግስትን ሳይጠብቅ በራስ አቅም ተፈናቃዮችን ለማቋቋም አቅዶ ሲንቀሳቀስ መቆየቱን ይናገራሉ።
ከኦሮሚያ ውስጥ የተፈናቀሉ ሰዎች ደግሞ ምናልባት በፍላጋቶች መሰረት የማይመለስ የማይፈልጉ ከሆነ ሶማሌ ክልል ውስጥ እንዲሰፈሩ ይደረጋል። እሱም እቅድ አውጥተናል። በእቅዱ መሰረት 22 የተለያዩ አካባቢ አደንስታይ አድርገን እዛ አካባቢ እንዲሰፈሩ ነው የሚደረጉ። ሶማሌ ክልል ውስጥ ሆኖ ሰባት ዞኖች ውስጥ የተለያዩ አካባቢ አደንስታይ ያደርገናል። ማለት በጎሳ መሰረት የራሱ ጎሳ ያለውን አካባቢ እንዲሰፈር ነው የሚደረጉ። ለምሳሌ ድሬዳዋ ውስጥ የተፈናቀሉ ሰዎች አሉ። ከኦሮሚያ 22 አካባቢ የተፈናቀሉ ናቸው። ረሺ ናቸው። ሁለት ሰባት አመት አካባቢ ነው የነበሩት። እነሱ በብዛቱ ከሴት ዞን ናቸው። ግማሹ ደግሞ ከረርና ከሌሎች አካባቢ የመጡ ናቸው። መጀመሪያ ዙር ለነሱ ያስቀመጥነው እቅድ አለ። 600 ቤት እንዲገነባና እነሱ እዛ አካባቢ እንዲሰፈሩ ይደረጋሉ። ያው እቅዱ በዚህ ሳምንታት ውስጥ የሚጀመር ነው።
በአሁኑ ሰዓት ግን በሀገር አቀፍ ደረጃ የተቀናጀ እቅድ ለማዘጋጀት በጋራ እየሰራን ነው ይላሉ።
በፌደራል ደረጃም ደግሞ አዲስ እቅድ ወጥቷል። የተፈናቀሉ ሰዎች ያሉበት አካባቢ ክልሎች ጋር ሆኖ ፌደራል መንግስትና ክልሎች አብሮ ሆኖ የተፈናቀሎቹ ችግር ለመቅረፍ ውይይት ተደርጎ እቅድ የተወጣበት ሁኔታ ነው ያለው። ያው እቅዱ መሰረት ያው ከክልሎቹ ያወጡትን እቅድ አብሮ ሆኖ ይቀናጃል። ሁለቱ እቅድ አንድ ላይ ይደረጋል። እሱም ከፌደራል የሚመጡ ባለሙያዎች አብረን ሆነን እቅዱን ትግራውንድ የምንፈጽመው እሱም በዚህ ሳምንታት ውስጥ ይጀምራል። ለአሁን እኛ የወሰድነው ግን ወደ 4.9 ቢሊዮን የሚል በጀት ነው። ከፌደራል ጋር ተነጋግረን ፌደራሉ ፈንድራይዚንግ እያደረጉ ነው። በእኛ በኩልም ደግሞ ፍርስ 600 ለድሬዳዋ እና ለጂጂጋ አካባቢ ያሉትን አንደኛ ዙር እነሱ እንዲሰፈሩ ነው የሚደረገው። እሱ አንደኛ ዙር ነው። ግን የፌደራል እቅዱን አሁኑ ስለመጣ ሁለቱም አብሮ ሆኖ ብንጀመርን ሊሆን ይችላል።
በቀጣይ ከድንበር አካባቢ የተፈናቀሉትን ሳይጨምር 20,000 አባወራዎችን ከፌደራል መንግስትና ከሌሎች ረጂዎች ጋር በመተባበር ለማስፈር መታቀዱን አቶ መሐመድ ፋታ ይናገራሉ። ባቢሌ አካባቢ የሚገኘው ዋናው የተፈናቃዮች ጣቢያ ነዋሪ የሆኑት አቶ ሀምዲ አሊ ሀጂር ቤት ሰርቶ የማቋቋሙ ሀሳብ ጥሩ ቢሆንም ከዚያ መቅደም ያለባቸው ሌሎች መሰረታዊ ፍላጎቶቻችን ግን አስቀድመው መሟላት አለባቸው ይላሉ።
እኔ ምኖር የነበር ነው ምዕራብ አረርጌ ዳሮ ለቦታ ከተማ ነው። ምንም እስካሁን ዝም ብሎ ነው እያመላለሱት ያሉት እንጂ ከዛ እንደውም ሰው ከማስፈሩ በፊት የሚቀድሙ ነገሮች አሉ።
ምን ምን ለመስ
አሁን ህዝቡ ራሱ በጣም ማተስት ነው። እንግዲህ እንትን ንብረቱ ሁሉም ነገር ተዘርፎበት ባዶ እጁ ነው እና ምግብ ራሱ እና ውሃ ራሱ በደንብ እያገኘ አይደለም። በጣም ችግር ላይ ናቸው። በጣም ችግር ላይ ናቸው እና ሕክምና የሚያገኙ ሰዎች አሉ። እንግዲህ ሰው በአንድ ላይ ብዙ ሆረንት ሲሆን የተለያዩ በሽታዎች ራሱ ይሆናል። ያ ችግር ነው አሁን በጣም እያስቸገራቸው ያለው እና ብዙ ሰውም በራብ ራሱ በጣም ሰው እየተቸገረ ነው።
ለአሜሪካ ድምፅ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን እናመሰግናለን። ለምሽቱ የነበሩንን ዘገባዎች አጠናቀናል። ማጠቃለያ ዜና ላንብብና እንሰናበታለን። በኢትዮጵያ እየተካሄደ ላለው ለውጥ መሳካት ምሁራን የበኩላቸውን እንዲያደርጉ ፕሬዚደንት ሳህለወርቅ ዘውዴ ጥሪ አቅርበዋል። ጉዞአችን በስሜት ሳይሆን በእውቀት እንዲመራ ማስቻል አለባችሁ ብለዋል ፕሬዚደንቷ። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የመጡበትን አንደኛ ዓመት መነሻ ያደረገ የፓነል ውይይት በሸራተን አዲስ ተጀምረዋል። ኒውዚላንድ ውስጥ ባለፈው ሳምንት አርብ መስጊድ ውስጥ በደረሰ የጅምላ ጥቃት ከተገደሉት 50 ሰዎች መካከል የ26ቱ የቀብር ስነ ስርዓት ዛሬ በሺዎች የተቆጠሩ ሰዎች በተገኙበት ተፈጽሟል። ዛሬ ቀብራቸው ከተፈጸመው መካከል አንዱ የሶስት ዓመት ህጻን ልጅ መሆኑ ታውቋል። ዩናይትድ ስቴትስ እስራኤል በ1967ቱ ጦርነት ከሶሪያ በወሰደችው አጨቃጫቂው የጎላን ኮረብታ ላይ ያላትን ሉዓላዊ ባለቤትነት ማክበር አለባት ሲሉ ፕሬዚደንት ዶናልድ ትራምፕ ትናንት ድንገተኛ የፖሊሲ ለውጥ አድርገዋል። ትራምፕ ይህንን ያስታወቁት በእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የታጀቡት የአሜሪካዊ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በኢየሩሳሌም ምዕራባዊ ግንቡን በጎበኙበት ዕለት ነው። አንድ ከፍተኛ የዩናይትድ ስቴትስ ዲፕሎማት ይህንን አካባቢ ጎብኝቶ አሜሪካ ለእስራኤልና ለኔታንያሁ ያላትን ድጋፍ ማሳየቷ ያልተጠበቀ እርምጃ ነው ብሏል።
አመሰግናለሁ ቆንጂት ለማጠቃለያ ዜናው። አጠር አጠር ያሉ መረጃዎችን ላካፍላችሁ። አሁን በኢትዮጵያ ብሔራዊ ባንክ የትናንት የምንዛሪ መረጃ መሰረት አንድ የዩናይትድ ስቴትስ ዶላር 28 ብር ከ33 ሳንቲም ተመንዝሯል። የባንኩ የመሸጫ ዋጋ 28 ብር ከ90 ሳንቲም ነው። አንድ ዩሮ 32 ብር ከ20 ነው። አንድ የእንግሊዝ ፓውንድ 35 ብር ከ72 ሳንቲም ነው። nbe.gov.et ላይ 18 ተጨማሪ ምንዛሪዎች አሉ። በኢትዮጵያ ሜቴሮሎጂ ኤጀንሲ የዛሬ ትንበያ መሰረት ነገ ቅዳሜ መጋቢት 14 አዲስ አበባ ከፊል ደመናማ ትሆናለች። ከፍተኛ ሙቀቷ 28፣ ዝቅተኛው 12 ዲግሪ ሴልሺየስ ነው። ኢትዮሜት.gov.et ላይ ከ33 የተለያዩ ግዛቶችና ጣቢያዎች የተሰባሰቡ መረጃዎችና የሶስት ቀናት ትንበያም ሰፍሯል። መጋቢት 12997 ዓመተ ምህረት ኢትዮጵያ ለ3000 ዘመናት ዘልቋል የተባለውን ሰሎሞናዊ ስርወ መንግስት ንጉሳዊ አስተዳደር አስወግዳለች። ዛሬ 44 ዓመት ሆነው ያ ታሪክ። የአረብ ሊግ ከተቋቋመ ዛሬ 74 ዓመት ሞላው። ዛሬ በ1937 ዓመተ ምህረት የግብጽ፣ የሶሪያ፣ የሊባኖስ፣ የዮርዳኖስ፣ የሳዑዲ አረቢያ፣ የኢራቅና የየመን ተወካዮች ካይሮ ላይ ተሰባስበው አረብ ራቢጣን ምስረታ ይፋ አደረጉ።
እናመሰግናለን ሶሎሞን። ክብራትና ክብራን አድማጮች፣ ለዛሬ አርብ ምሽት የተሰናዱ ዝግጅቶች በዚሁ ይጠናቀቃሉ።
የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። እንደዚሁም ኦድሬስ ሬጂስ ቴክኒሻኑ ነበር። የዌብና ማህበራዊ መገናኛ ፕሮዲውሰር አበባየው ገበያው፣ ዋና አዘጋጅ ትዝታ በላቸው እና ሌሎችም ባልደረቦቻችን። በዚሁ እንሰናበታለን። ያስተናገድናችሁ ሶሎሞን አባትና
ቆንጂት ታየ ነን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ በደህና አደሩ።
ደህና አደሩ። Thank you.